በተለያዩ የወንጀል ህጎችና አንቀጾች የተከሰሱ በአስር ሺዎች የተቆጠሩ የፖለቲካ እስረኞች ከኢትዮጵያ እስር ቤቶች መፈታት ከጀመሩ ወራት ተቆጥረዋል። ባሳለፍነው አርብና ቅዳሜ በዩኒቨርሲቲ ትምህርት ላይና በሷ ላይ የነበሩ ወጣቶች ከእስር ተለቀዋል። እነዚህ ከእስር የተለቀቁ ወጣቶች እስር ቤት ውስጥ የነበራቸው የአያያዝ ሁኔታ ሰብአዊ መብታቸውን በእጅጉ የጣሰና በምርመራ ወቅትም ከፍተኛ የስቃይ ድርጊት እንደተፈጸመባቸው እየገለጹ ነው። እነኚህ ወጣቶች ከእስር ከተፈቱ በኋላ ስለሚኖራቸው ህይወት የተወሰኑትን ጠይቀናቸዋል። በትላንትናው ምሽት ዘገባችን ከፍ ያለው ተፈራ ስለተባለው ሁለት እግሮቹን ስላጣው ወጣት ታሪክ ዘገባ አቅርበን ነበር። ዝግጅቱን ያጠናቀረችው ጽዮን ግርማ ለዛሬ አሸናፊ አካሉ ስለተባለ ከአምስት ዓመት ተኩል እስር በኋላ ቅዳሜ ዕለት ከእስር ስለተፈታ የ34 ዓመት ወጣት ታሪክ አጠናቅራለች።
ታዋቂ የፖለቲካ ሰዎች፣ ጋዜጠኞች፣ ጦማሪያን፣ የሰብአዊ መብት ተከራካሪዎች ከተለያዩ ድርጅቶች ጋር አብራችኋል በሚል በሽብር ወንጀል ክስ የቀረበባቸው ሰዎች መለቀቅ ከጀመሩ 5 ወራት ተቆጥረዋል። በዚህ ጊዜ ውስጥ እስካሁን በብዙ ሺዎች የሚቆጠሩ እስረኞች መለቀቃቸውም ታውቋል። ሰኔ 9 ቀን 2010 ዓ.ም ከዝዋይ ማረሚያ ቤት ከተለቀቁት እስረኞች መካከል አንዱ አሸናፊ አካሉ ይባላል። በጅማ ዩኒቨርሲቲ የማኔጅመንት ትምህርቱን አጠናቆ በምዕራብ ጎጃም ሜጫ ወረዳ መራዊ ከተማ ውስጥ በገንዘብና ኢኮኖሚ ልማት ጽሕፈት ቤት የግዢ ኃላፊ ሆኖ በመስራት ላይ ያለ ከአምስት ዓመት ተኩል በፊት መታሰሩን ይናገራል። ለመታሰሬ ዋናው ምክንያት የህዝብ ገንዘብ በሙስና እንዳይባክን ስለተከላከልኩና ስለተከራከርኩ ነው ይላል። የቀረበብኝ ክስ ደግሞ የሽብር ወንጀል ነው ብሏል። በስልክ አነጋግሬው ነበር።
በሽብር እንድከሰስ ስራ በመጠንሰስ ከአንዳርጋቸው ጽጌ ጋራ አካልም ሆነ በማህበራዊ መገናኛ ዘዴዎች እየተገናኘ ታላላቅ የመንግስት አመራሮችን ሊገድል ነበር፣ ሊጨርስ ነበር የሚል ክስ በማስከሰስ ተይዤ ወደ ዘብጥያ እንድወር ተደርጓል።
ይህ ክስ ከመመስረቱ በፊት ከአቶ አንዳርጋቸው ጽጌ ጋር ትተዋወቁ ነበር? የግልም የኢሜይልም የስልክም ግንኙነት ነበራችሁ? አንተ ከነበርክበት ከተማ ሆነ?
በፍጹም የለንም፣ ምንም አይነት ግንኙነት የለንም። አንዳርጋቸው ጽጌን በቴሌቪዥን ከማየት ውጭ ኢህአዴግ በሚያቀርበው የግንቦት ሰባት አመራሮች ምናምን ያለበት ሲያቀርበው ከማየት ውጭ አንዳርጋቸው ጽጌ አግኝቼውም አላውቅም፣ አንተዋወቅም።
በፍርድ ቤት ጉዳይን በምትከታተል ጊዜ አቶ አንዳርጋቸው ጽጌ በምስክርነት ይቅረቡልኝ በሚል በፍርድ ቤት ክርክር ስታደርግ እንደነበረ አስታውሳለሁ። ከዛ በኋላ ደግሞ አቶ አንዳርጋቸው ጽጌ ሊቀርቡ አልቻሉም። ለምንድን ነው አቶ አንዳርጋቸው ጽጌ ይቅረቡልኝ ብለህ የነበረው?
እኔ አንዳርጋቸው ጽጌ እንዲገቡ የፈለግኩት አንዳርጋቸው ጽጌ ጋር ምንም አይነት ግንኙነት ስለሌለኝ አንዳርጋቸው ጽጌ ደግሞ በአጋጣሚ ከታሰሩ ከአንድ ዓመት በኋላ ይህንን ተይዞ መቱ የሚል ሚዲያ ላይ ሲሳይ እኔ በግፍ ስለታሰሩ እሳቸው መጠ እንዲመሰክሩ ብዬ ለፍርድ ቤቱ ባቀረብኩት አቤቱታ መሰረት አቤቱታ የተቀባይነት አግኝቶ እንዲመጡ ትእዛዝ ቢሰጥም አቃቢ ግን ይግባኝ በማለት እስከሰረሱ ለሁለት ዓመት ከተከራከሩ በኋላ እንዲመሰክሩ ብይን ቢሰጥ የሰበር ሰሚ ፍርድ ቤቱ አቃቢ ግን በጉልበቱ ሳልከላከል 8 ዓመት ከ5 ወር ፈርዶብኝ ወደ ዘብጥያ ወርውሮኝ ይገኝ ነበረ።
ምን ያህል ታሰርክ? በአጠቃላይ ከተፈረደበት ፍርድ
ከተፈረደብኝ በኋላ 5 ዓመት ከ3 ወር ታስሬያለሁ።
የእስር ቤት አያያዝህን በተመለከተ እስቲ ንገረን። ከታሰርክ ጀምሮ ከየት ነው የታሰርከው? የተወሰድክ በአጠቃላይ የእስር ቤት ቆይታህ ምን ይመስል ነበር?
ምዕራብ ጎጃም ሜጫ ወረዳ መራዊ ከተማ የሚታስሩ ሚያዝያ 14 የሚያስሩ 2005 ዓ.ም ከምሽቱ 1 ሰዓት ቤት መጥተው ያዙ። ከዛ በኋላ አይኔን በማሰር መኪና ውስጥ አስገብተው የት እንደወሰዱኝም አላውቅም። በኋላ ግን ከ3 ወር በኋላ ወደ አዲስ አበባ በሚወስዱኝ ሰዓት ባህር ዳር መሆኑን አወቅኝ። ማንም አላገኘኝም። ብቻዬን ነው ከአንድ ቤት ግራውንድ የታሰርሁት። ማታ ማታ 8 ሰዓት እያወጡ ውሃ እያርከፈከፉ በኤሌክትሪክ ሰርች ያደረጉኛል፣ ገልብጠው ይገርፉኛል። በጣም ተጎድቼ ስለነበር በባዚሊን እያሹ እያዳኑ መልሰው ነበር የሚደበድቡኝ ነበረ። ያድኑኝና 3-4 ቀን ያድኑኝና ያንን የቆሰለውን ጣርት ይነሱታል። ምክንያቱም በጣም አሰቃቂ የሆነ ነው የደረሰብኝ። ከ3 ወር ከ12 ቀን በኋላ ወደ ማዕከላዊ ገባሁ። ማዕከላዊ ከገባሁ በኋላ ብዙ ባይባልም ያው ግርፋት አለ። ብቻዬን ጨለማ ቤት የሚባል 8 ቁጥር አለ ማዕከላዊ። እዛ ለ1 ወር ከ20 ቀን ቆየ። ከዛ በኋላ ወደ ቂሊንጦ ነው የተላኩት። ቂሊንጦ ከሄድኩ በኋላ ያው ቂሊንጦ እንደሚታወቀው ቃጠሎ ደርሶበት ነበር። በዛ ቃጠሎ ምክንያት እናንተ ናችሁ አቀነባብራችሁ ያቃጠላችሁት በሚል ሸዋሮ ቤት በመሄድ የተለያዩ ብሶች ደርሶብኛል። ሸዋሮ ቤት ተረከዜን ተቀጥቅጫለሁ፣ ተገልብጬ ቶርች ተደርጊያለሁ። በአጠቃላይ ለወንድ ልጅ ጊዜት የማይገባው ነገር ደርሶብኛል። አሁን መናገር ማልፈልገው ማለት ነው። ራቁቴን ተደርሻለሁ። አማራን ራቁቱን አስወልቀነዋል። አላወቃችሁም ወይ? የፕሮፌሰር አስራት ርዝራዙ አማራን እኮ ሱሪውን ካስወለቅነው ቆይተናል። እንዴት ወንዶ ልትጫወታለህ? ራቁቴን አስወልቀው ምን ራቁቴን የገረቱ ራቁቴን ማለት ነው። እንደ ስጋት ብትበዙ እናጠፋችኋለን። መቼም ቢሆን እናንተ ስልጣን አትይዙ፣ እናንተ ስልጣን አናስዛችሁ፣ እናጠፋችኋለን። ፎርስ ተደርጋል ግጭ በቃ እኔ እኮ ልጅ ሁሉ ዳሉል ይችላል ተረከዘ ተጠቅጥቻለሁ ይሄ እኮ ምንግሽ እኮ የኢትዮጵያ ስምሪ የሚጣፈው ነው ተረከረጣለሁ እነት የሆነ ቢኝ ነው ምንግሽ ጀ ግራጁዌት ሁሉ ነው ያይሰራም ግጭ ቆሃ ማንሳት አይችልም በቀኝ ገንም ተጠቀም ጥርሴ ወልቋል የታችን ነው ጥርሴ አንድ አንድ ጥርሴ ወልቋል ሰው ነበር ሽት ቤት የሚወስደኝ እንትን ምለኝ ከነሐሴ 28 እስከ ከሳስ 14 እጂ ከካቴና ተፈጣ በካቴና ነው ምስተኛም ምንስልም ስለላም በካቴና ታፈሽ አሁን በአንሮ የመልሽ ሳስበው እንዴት እንደተቋቋም ሁሉ ግራ ይገባኛል እኔ እነቴን ምን ነግርሽ
ባህር ዳርም እንደዚህ አይነት የማሰቃየት የመርመራ ተግባር የሚፈጸምበት ቦታ ለማለት ነው ባህር ዳር ውስጥ የት ነው ይሄ ቦታ
ባህር ዳር በጣም ብዙ አማራ ልጆች የዘርፊያቸው የሚንከላሽበት ኢሚግሬሽን ቢሮ የሚባለው ቀበሌ 13 አላቸው የደህንነት ቢሮ ሰው በጣም ብዙ ግፍና በደል የሚደርስበት እዛ ነው ኢሚግሬሽን ቢሮ ማለት ነው እዛ ነው ለሶስት ወር ከ13 ቀን ፍርድ ቤት ሳልቀር ሰውነቴ ሳልታጠብ ጭራሽ ጄን ሳይፈታልኝ ወደኋላ ታስሬ በልቤ እየተኛው ልቤ ሁሉ ቆስሎ ለረጅም ጊዜ መተንፈስ ሁሉ አልችልም ነበር በልቤ ስለምተኛ ለኋላ ትጀ ስለሚታሰር ማለት ፍርድ ቤትም የቀረቡትኝ ከአራት ወር በኋላ ነው አዲስ አበባ ሄጄ ማለት ነው ቅሊንጦም በጣጠለው ምክንያት ሻራብ ሲጂ በጣም ዘግናኝ የሚባል ግፍ ከበፊቱ የበለጠ ዘግናኝ የሚባል ግፍ ደርሶብኝ ክስ ተከስሼ በፊሊፕ ሂደት ላይ ነው የተቋረጠው ክስ ማለት ነው። ክሱ ከተቋረጠ በኋላም በቀሉ ስላልቆመ ወደ ዝዋይ ጨለማ ቤት ከመቶ አለቃ ማስረሻ ሰጠኝና ከሌሎች አራት ወንድሞች ጋር ለአምስት ጨለማ ቤት ነው የነበርነው ቅዳሜ ዕለት ከተፈታሁበት ጊዜ ድረስ ማለት ነው። አሁን እኔ ባጭሩ እግዚአብሔር ሁሉ የደረሰልኝ ነው በቃ እግዚአብሔር የደረሰልኝ ነው የምለው እኔ እግዚአብሔር ሁሉ ተሰማል ብዬ ነበር በቃ እግዚአብሔር የደረሰልኝ የሚገርምሽ ተስፋ በቆረጥኩበት ሰዓት ነው ቃን ዘውጥ የተባለ
ጠብቀህ ነበረ
እኔ በጭራሽ አልጠበቅኩም ከክሱ መቋረጥ በኋላ ቻለቀ ማስረሻና ሌሎችን ጓደኞችን ወደ ዝዋይ ጨለማ ቤት ሲልኩን ደብዳቤ አያይዘው ነው ይላሉ አመክሯቸውን እንዳሰጧቸው በቃ ታሰሩ ሙሉ ይታሰሩ እና እኔ አሁን መፈታትን የሚጠብቀው የነበረው 2012 መጨረሻ አካባቢ ነው እና አፌሌ ነው በቃ የሚጠብቀው ነበር ያው እግዚአብሔርን አመሰግናለሁ ከምንም በላይ ቀጥሎም እኔን ይፈታ ብለው ሳይጠግቡ መኖር እየፈለጉ ወጣቶች በስነተር ጭንቅላታቸው እየተመታ በምንለው ኢትዮጵያ የሞቱ ስለሚፈቱ ብለው የሞቱ ወንድሞችን በጣም ነፍሳቸውን እግዚአብሔር በገነት እንዲቀበል ጠይቃለሁ ለምነዋለሁ እግዚአብሔርን አመሰግናቸዋለሁ።
ቤተሰቦችህ እንዴት ነበር ያሳለፉት ያንተን የሰርግ ጊዜ?
የኔ ቤተሰቦች እናቴ አንገርምሽ ታላቁ እንድሜ ማብሮተ ይዞ ነበረ ለአሸናፊ ፋይናንስ ድጋፍ ሳረግ ነበረ የግንቦት ሰባትን አላማ ሲያራምድ ተብሎ ምንም በማያውቀው ሶስት አመት ከታሰረ በኋላ ነጻ ተብሎ ተፈቷል። 2008 ላይ ነው የተፈቷል። ታላቁ እንድሜ ነው። የአጎቴ ልጆች ሁለት አብረው ተይዘው ነበር። አምስት አመት ከስድስት ወር ተፈርዶባቸው ጨርሰው ይወጣሉ። አንድምስ ሌላስና ደናውን ጊዜ ይባላል። የአጎቴ ልጆች ወንድሜ ይህ አለም አካሉ ይባላል። ሶስት አመት አስሩ ቅሊንጦ በግብ ነጻ ተብሎ ይወጣ ነው። እናቴ ካልጋ ወርዳ ነበር የምትተኛ ለስድስት ወር በጣም በገመድ ትታጠቅ ነበር። በውስጥ በልጅሻ ውስጥ አይኗ ከንባ ብዛት የተነሳ ማየት አችልም። የ75 ዓመት አሮጊት ነች። ቤተሰቦቼ በጣም በእኔ ምክንያት በጣም ብዙ ነገር አጥተዋል። በጣም ብዙ ነገር እናቴ ማስ ሆኖ ይሆናለች።
አሸናፊ መታሰሬ እንድረጋጋ ስላደረገኝ የበቀል ስሜት የለኝም ብሎኛል። ምስቅልቅሉ የወጣው የኔ የወጣቱና የቤተሰቦቼ ህይወት የሚስተካከለው ግን የኢትዮጵያ ሁኔታ ሲስተካከል ብቻ ነው ይላል። አሸናፊ እስር ቤት ጠያቂ አልነበረኝም። የኛን የፍርድ ቤት ጉዳይ ብዙም የሚከታተለው ሰው አልነበረም እንጂ በነ ዘመነ ካሴ የክስ መዝገብ የተከሰሰን ሰዎች የደረሰብንን በደል የተጎዳ አካላችንን ለዳኞች እያሳየን በየጊዜው ለፍርድ ቤቱ አቤቱታ እናቀርብ ነበር ብሏል። የእናቱን አይን ለማየት ወደ ክፍለ ሀገር ለመሄድ የሚያስችለውን የትራንስፖርት ወጪ ለማግኘት አዲስ አበባ እንደሚገኝ ገልጾ ነገሮችን አስተካክዬ ወደዛው ሄዳለሁ ብሎኛል።
የጓደኞችን ትራንስፖርት ጠይቄ ላግባው ሰጠኝ ይባላል። እሱን ጠይቄ ነው እንግዲህ ቅዳሜ ነው የሚሄደው። እኔ እንደማንኛውም አርሶ አደር የተገኘ ሆነኝ በጣም የድሀ ልጅ ነኝ። እናቴም የሰባ ዓመት የኔ ልጅ ጃዊት የምትኖር ነበረች። እኔ ነበርኩኝ በወር እየቆረጥኩ ማኖራት። እኔ ከታሰሩ በኋላ በጣም አስከፊ ህይወትን እያሳለፈቻለች ናት። ምንም የሌላት ድሀ ስለሆነች ማለት ነው መላክ አልቻለችም። ለዛ ነው ነገሮች እስከመቸ
አሸናፊ ከዝዋይ ማረሚያ ቤት ጨለማ ቤት ውስጥ ቆይተው ከተፈቱ ሶስት እስረኞች መካከል ሁለቱ እዛው መቅረታቸውን ገልጾ አሁንም እስር ቤቶች ውስጥ ብዙ ሰዎች ታስረው ይገኛሉ ብሏል። በእስረኞች ላይ የሚፈጸም የሰብአዊ መብት ጥሰትና የምርመራ የማሰቃየት ተግባርን በተመለከተ የኢትዮጵያ መንግስት ከዚህ ቀደም ያስተባብል የነበረ ሲሆን በቅርቡ የኢትዮጵያው የሰብአዊ መብት ኮሚሽን በቂሊንጦ ማረሚያ ቤት የተከሰሱ ተከሳሾችን በተመለከተ ታወጣ አው የሰብአዊ መብት አያያዝ ጥሰት ሪፖርት በስተቀር የኢትዮጵያ መንግስት ሁኔታውን ሲያስተባብል እንደቆየ ይታወሳል። ሰኞ ዕለት ለህዝብ ተወካዮች ምክር ቤት ሪፖርት ያቀረቡት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ግን በተለያዩ እስር ቤቶች ውስጥ በእስረኞች ላይ የማሰቃየት ተግባር እንደሚፈጸም አረጋግጠዋል። አድማጮች፣ የሌሎች እስረኞችን ታሪክና ከእስር የተፈቱ እስረኞች ቀጣይ ህይወትን በተመለከተ በነገው ምሽት በክፍል 3 ዝግጅት እንመለስበታለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።